ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት፣ በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብ እና በሌሎች የድረገጽ መስመሮች፣ በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ።
ነሐሴ 2 ቀን 2010 ዓ.ም ተመረተ ለተረቡ ነው። ፕሮግራሙን የምመራላችሁ እስከዳር ድረስ ነኝ። የምናቀርብላችሁ ደግሞ እኔና ደምስ በለጠነን። ከዚህ ከስቱዲዮአችን ሰላምታችንን እናቀርባለን። የዛሬውን ዝግጅታችንን ዝርዝር ከማስተዋወቄ በፊት የአማራ ድምጽ ራዲዮ ዘውትር ሰኞ፣ ረቡዕ፣ ቅዳሜና እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ ለኢትዮጵያና በአካባቢው ለሚገኙ ጎረቤት ሀገሮች በ15360 ኪሎ ሄርዝ አጭር ሞገድ ፕሮግራሙን እያሰራጨ መሆኑን ለአድማጮቻችን እናሳውቃለን። ለሰሜን አሜሪካ አድማጮቻችን ደግሞ በስልክ ቁጥር 253-458-8462 በመደወል ዝግጅታችንን በቀጥታ በስልክ ማዳመጥ እንደሚቻል፣ እንዲሁም የራዲዮናችንን አንድሮይድ አፕሊኬሽን በመጫን ከፕሮግራማችን የመረጣችሁትን ዝግጅት ማዳመጥ እንደምትችሉ ላስተዋውቃችሁ ወዳለሁ። ውድ አድማጮቻችን፣ ቀጥሎ የዛሬ ዝግጅቶቻችንን ቀደም ተከተል ላስተዋውቃችሁ። በመጀመሪያ የዕለቱ ዜና ይቀርባል። ከዛም የዛሬ እንግዳችን ኢኮኖሚስቱ ዶክተር አክሎክ ቢራራ ናቸው። ዶክተር አክሎክ ቢራራ ሐምሌ 18 ቀን 2010 ዓ.ም ዶክተር አብይ አህመድ የፖለቲካ ፓርቲዎችን በዋሽንግተን ዲሲ ወተርጌት ሆቴል ሰብስበው አነጋግረዋቸው ነበር። በዚሁ ስብሰባ ላይ ዶክተር አክሎክ ተገኝተው ከመናገራቸውም ሌላ ለጠቅላይ ሚኒስትሩ የጥናት ወረቀት አቅርበዋል። የዚህን ጥናታዊ ጽሑፍ ሐሳብ ጠይቀናቸዋል። የዚህን ውይይት የመጀመሪያ ክፍል ባለፈው ቅዳሜ አቅርበነው ነበር። ዛሬም ከቀጣዩ ክፍል ጋር እንግዳችን ናቸው። ይህ ውይይታችን እስከ ፕሮግራማችን ፍጻሜ ድረስ ይቆያል። አብራችሁን ትቆዩ ዘንድ ግብዣዬ ነው። አሁን በመጀመሪያ ግን የዕለቱን ዜናዎች ርዕሶች ላስተዋውቃችሁ። በጅጅጋና በኦጋዴን አካባቢ ለሰዎች ሕይወት መጥፋትና ለታቦታት መቃጠል ምክንያት ናቸው የተባሉት አብዲ አሊና ሶስት የክልሉ ባለስልጣናት ወደ አዲስ አበባ ተወሰዱ ተባለ። የወያኔ ትግሮቹ ስናይፐር የአማራ ወጣቶችን የጨፈጨፉበት ነሐሴ 1 ቀን የሰማዕታት ቀን በባህር ዳር ከተማ በተደረገ የጧፍ ማብራት ስነ ስርዓት ታስቦ ዋለ። አስመራ መሰረቱን አድርጎ የቆየው የዳውድ ኢብሳ ኦነግና የኢትዮጵያ መንግስት መስማማታቸው ተነገረ የሚሉት ናቸው ዜናዎቻችን። ዝርዝሩን ደምስ በለጠ እንደሚከተል ያቀርባል።
አመሰግናለሁ እስከዳር። በጅጅጋና በኦጋዴን አካባቢ ለሰዎች ህይወት መጥፋትና ለታቦታት መቃጠል ምክንያት ናቸው የተባሉት አብዲ አሊና ሶስት የክልሉ ባለስልጣናት ወደ አዲስ አበባ ተወሰዱ ተባለ። ለብዙ ህይወትና ንብረት መጥፋት በዘር ላይ ለደረሰ ጥቃት ኃላፊ ነው የሚባለውና ትላንት ከስልጣን ወርዷር የተባለው የኢትዮጵያ ሶማሌ ክልል ፕሬዝዳንት የነበረው አብዲ መሐመድ ዑመር ወይም አብዲ አሊ በመባል የሚታወቀው ሰውና ሌሎች ሶስት የክልሉ ባለስልጣናት ናቸው ወደ አዲስ አበባ ተወሰዱ የተባለው። የሶማሌ ክልል ፕሬዝደንትና አፍቃሪ ወያኔ ትግሬዎች ነው የሚባለው አብዲ መሐመድ ዑመር ትናንት ከክልል ፕሬዝደንቱ መነሳት ከጅጅጋ በተሰራጨ ዜና ተነግሮ እንደነበር ይታወሳል። ይሁንና የፓርቲው ሊቀመንበር ሆኖ እንደሚቀጥልም ሲነገር ነበር። በመከላከያ ሰራዊት አባላት በቁጥጥር ስር እንዲውል ተደርጎ በጅጅጋ ከሚገኘው ቤተ መንግስት ወደ አዲስ አበባ እንደተወሰደ ምንጮች ለቢቢሲ ሶማልኛ ፕሮግራም ገልጸዋል። ከቅዳሜ አንስቶ በጅጅጋ እና በክልሉ ሌሎች ከተሞች የተከሰተውን ሁከት፣ ግድያና ዘረፋ ተከትሎ የሀገር መከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ ገብቶ ሰላም እንዲያስከብር መታዘዙን የመንግስት ኮሚኒኬሽን ቢሮ ሹም አህመድ ሺዴ ትላንትና ጠዋት በቴሌቪዥን ቀርበው ተናግረዋል። የሶማሌ ክልል ፋይናንስና ኢኮኖሚክ ልማት ቢሮ ኃላፊ በመሆን ያገለገሉት አህመድ አብዲ መሐመድ ከቢቢሲ ሶማልኛ ጋር ባደረጉት ቆይታ አብዲ አሊ የክልሉ ፕሬዝደንት ስልጣናቸውን አስረክበው በሰላም የስልጣን ሽግግር መካሄዱን ተናግረው ነበር። አህመድ አብዲ መሐመድ። አብዲ መሐመድ ስልጣኑን መልቀቃቸውን ተከትሎ የክልሉ የሥራ አስፈጻሚ ኮሚቴ አዲስ መሪ መርጧል። የቀድሞ ፕሬዝደንት ሰላማዊ በሆነ ሁኔታ ጅጅጋ በሚገኘው መኖሪያ ቤታቸው ውስጥ እየኖሩ ይገኛሉ ሲልም ከትላንት በስቲያ ተናግረው ነበር። አንዳንድ የመረጃ ምንጮች አብዲ ኤሊ ወደ አዲስ አበባ የተወሰደው ታስሮ ይሁን ወይንስ ለሌላ ጉዳይ የታወቀ ነገር የለም ካሉ በኋላ በሄሊኮፕተር አዲስ አበባ ሲደርስ ግን ሲቪል የለበሱ ወገኖች አብረውት እንደነበሩ የዓይን እማኞች ገልጸዋል። አብዲ ኤሊ ወደ አዲስ አበባ ሲወሰድ የክልሉ ካቢኔ አባላት የሆኑት የክልሉ አፈ ጉባኤ መሐመድ ረሺድ፣ የትምህርት ቢሮ ኃላፊ ኢብራሂም ሰዒድ ነዕማ፣ የገጠርና የአርብቶ አደሮች ልማት ቢሮ ኃላፊ አብዲ መሐመድ አብረውት እንደተወሰዱ እነዚሁ የዓይን እማኞች ገልጸዋል። በአሁኑ ሰዓት በአካባቢው ለደረሰው ብጥብጥና ሁከት ተባባሪ ናቸው የተባሉ ሌሎች የሶማሌ ክልል ከፍተኛ ባለስልጣናት፣ የሶማሌ ልዩ የፖሊስ ኃይል መሪዎች፣ በአገሪቱ መከላከያ ሰራዊትና የፌዴራል ፖሊስ አባላት በቁጥጥር ስር መዋላቸውና የተያዙትና ዘረፋ ሲፈጽሙ የነበሩት አብዲ ኤሊ ያደራጃቸው ኃይሎችም በተለይም ራሳቸውን ሂጎ ብለው የሚገልጹ ቡድኖች ሌሊቱን በመኪና ተጭነው ከከተማዋ ወጥተዋል። ከተማው ውስጥ የተሸሸጉም አሉ። ይሁንና እየታደኑ እንደሆነ የደረሰው መረጃ ያረጋግጣል። የወያኔ ትግሬዎች ስናይፐሮች የአማራ ወጣቶችን የጨፈጨፉበት ነሐሴ 1 ሰማዕታት ቀን በባህር ዳር ከተማ በተደረገ የጧፍ ማብራት ስነ ስርዓት ታስበዋል። ከዛሬ 2 ዓመታት በፊት በሰላማዊ መንገድ ተቃውሟቸውን ባሰሙ የባህር ዳር አማራ ወጣቶች ላይ አረመናዊ ጭፍጨፋ ያደረገው የወያኔ ትግሬዎች አገዛዝ ግፍ ለማሰብ በትላንትናው ዕለት ከመላው የአገሪቱ አካባቢ የተሰባሰቡ ሰዎች የጧፍ ማብራት ስነ ስርዓት በማድረግ ሰማዕታቱን አስበው ውለዋል። በሙሉ ዓለም የባህል ማዕከል በአገዛዙ የትግራይ ወታደሮች በግፍ ነሐሴ 1 ቀን 2008 ዓ.ም በወያኔ ለተገደሉ ወንድሞቻችን 2ኛ ዓመት መታሰቢያ ሲባል ነበር የጧፍ ማብራቱ ፕሮግራም የተከናወነው። በዚህ ዝግጅት ላይ ታጋይ ንግሥት ይርጋ፣ ታጋይ አንጋው ተገኝ፣ ሚግ አብራሪው መቶ አለቃ ማስረሻ ሰጤና የአብን የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔና ሌሎች የነጻነት ታጋዮችን ጨምሮ ከባህር ዳር ወጣቶች ጋር አብሮ ሰማዕታቱን ዘክረዋል። እንደደረሰን ዜና ተሳታፊ የተጋድሎ አባላት፣ የጉዳቱ ሰለባ ቤተሰቦችና በግፍ እስራትና የአካል ጉዳት የደረሰባቸው አማሮች በተገኙበት ዝግጅት ላይ እንደተሰማው ሰማዕታቱ የሞቱለት ዓላማ ከግብ እስኪደርስ ትግሉ ተጠናክሮ እንደሚቀጥል የገለጹት የትግል መሪዎችና አባሎች ናቸው። ነሐሴ 1 ወንድሟ ኢንጂነር አደራጀው ደሳለኝ የተገደለባት ታደለች ደሳለኝ በጧፍ ማብራቱ ስነ ስርዓት ላይ ባደረገችው ንግግር ወንድማችንን ተው ስለው እናንተ በነጻነት እንድትኖሩ እኔ መታገል አለብኝ ይለኝ ነበር ካለች በኋላ ነሐሴ 1 ቀን 2008 ዓ.ም ለእኔ ጥቁር ቀን ነበር። ሐምሌ 30 ደብረ ታቦር ሰልፍ ስለነበር እንዳትቀሩ ብሎን ሄደናል። ነሐሴ 1 ቀን የእኛ ሰልፍ ነው ብሎኝ ነበር። እኔ ህዝብ ነፃ እንዲወጣ ነው የምፈልገው ብሎኛልም። ነሐሴ 1 ቀን ወደ ቤተ ክርስቲያን ስሄድ ደውዬለት ነበር። ከቤተ ክርስቲያን ስመለስ ደውልለት ግን ስልኩ አይሰራም፣ ተመታ አሉኝ። እሱ የሞተለት ጥያቄ እንዲመለስ እፈልጋለሁ ማለት ትግሉ እንዲቀጥል ጥሪ አድርጋለች። ከዚሁ ዜና ሳንወጣ ባህር ዳር የነሐሴ 1 2008 ዓ.ም ሰማዕቶቿን በአደባባይ ሻማ አብርታ ከማሰቧ በላይ ምሽቷን በጸጥታ ተውጣ በማሰብ አምሽታለች። በከተማ የሚገኙ ምሽት ቤቶች፣ ግሮሰሪዎችና የመዝናኛ ቦታዎች ሁሉ ያለምንም የሙዚቃ ድምፅ ንጹሐን ልጆቿን በሰማዕትነት አስባለች። አስመራ መሰረቱን አድርጎ የቆየው የዳውድ ኢብሳ ኦነግና የኢትዮጵያ መንግስት መስማማታቸው ተነገረ። የኢትዮጵያ መንግስት በጠቅላይ ሚኒስትሩ በኩል ለተቃዋሚ ኃይሎች ጥሪ ካደረገ በኋላ በአጠቃላይ በሚባል መልኩ ሁሉም የኦሮሞ ተቃዋሚዎች ነን የሚሉ ወገኖች ሁሉ ወደ አገር ቤት መግባታቸው ይታወሳል። ይሁንና በአስመራ መሽጎ የቆየው የዳውድ ኢብሳ ኦነግ እስካሁን ድረስ እግሩን ሲጎትት ቆይቶ ነበር። ትላንት የደረሰው ዜና እንዳመለከተው ከሆነ የኢትዮጵያን መንግስት በይፋ ወክለው አስመራ ከገቡት የአቶ ለማ መገርሳ የልዑካን ቡድን ጋር በተደረገ ንግግር አማካኝነት ከኢትዮጵያ መንግስት ጋር የሰላም ስምምነት ተፈርሟል። ጥሪ ቀርቦላቸው ወደ አገር ቤት እስካሁን ድረስ የገቡት የኦሮሞ ድርጅቶች የሌንጮ ኦዴፍ፣ የከማል ገልቹ ኦነግ እንዲሁም የጀነራል ኃይሉ ጎንፋ ኦነግ እና ሌሎች የሚጠቀሱ ናቸው። ዘሀበሻ የተባለው ድረገጽ የአስመራው ዳውድ ኢብሳ ኦነግ በቀጥታ ልኮልኛል ባለው መግለጫ ላይ እንዲህ ሲል ገልጾታል። በኦሮሚያ ክልላዊ መንግስት ፕሬዚደንት ዶክተር ለማ መገርሳ የሚመራውና የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የሚገኙበት የልዑካን ቡድን በኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ከሚመራውና አቶ ኢብሳ ነጎ፣ አቶ አቶምሳ ኩምሳ፣ አቶ ቶሌራ አደባና አቶ ገመቹ አያና የሚገኙበት የልዑካን ቡድን ነሐሴ 7 ቀን 2018 ዓ.ም በአስመራ ኤርትራ በመገኘት ወንድማዊ መንፈስ በተንጸባረቀበትና በሙሉ መተማመን በተካሄደ እርቅ ውይይት ከዚህ በታች ያሉ ስምምነቶች እና መግባባቶች ላይ ተደርሷል ብሏል። ሁለቱም ቡድን ስለ ኦሮሞና ኦሮሚያ እንዲሁም ኢትዮጵያን በሚመለከቱ ጉዳዮች ላይ በውይይት አብረው ለመስራት ተስማምተዋል። ለረጅም ዓመታት በኦነግና በኢትዮጵያ መንግስት መካከል የነበረው ጦርነት ተገቶ ከአሁን በኋላ በኢትዮጵያ ውስጥ የተፈጠረው ሁኔታ ኦነግ በሀገር ውስጥ በግልጽ የሚችልበት ሁኔታ በመኖሩ ከግንዛቤ ገብቶ ትግሉን በሰላማዊ መንገድ እንዲቀጥል ከስምምነት ላይ ተደርሷል። በመጨረሻም ከስምምነት የተደረሰባቸውን ጉዳዮች ስራ ላይ እየዋሉ ምርመራና ጊዜ የሚጠይቁትን ቀስ በቀስ ለመጨረስ በቀጣይነት ከፍጻሜ የሚያደርስ ኮሚቴ በአስቸኳይ እንዲቋቋም ተስማምተዋል ሲል ዜናው ገልጿል። የተከበራችሁ አድማጮቻችን፣ ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምፅ ራዲዮ።
ለኢትዮጵያውያን በሙሉ ኑ አማራ ድምፅ ሬዲዮን እንርዳ፣ ስለ ለውጡም አብረን እንምከር። ውድ ኢትዮጵያውያን፣ የኢትዮጵያን ልጆች እርስ በርስ ለማጨራረስና አገራችንን ለመናድ በእቅድ ሲካሄድ የነበረው የዘረኝነትና የከፋፍለ ግዛ ፖለቲካ ለፍቅርና ለመደመር ቦታውን እየለቀቀ ይመስላል። በወያኔ የጥቃት ኢላማ ተደርጎ ለግድያ፣ ለእስር፣ ለመፈናቀልና ለመካንነት ለተዳረገው አማራ ሕዝብ ይሄ ተስፋ ሰጭ ለውጥ የሰቆቃው ማክተሚያ እንዲሆን አጥብቃን የምንሻውና የምንደግፈው ጉዳይ ነው። ለውጥ አይቀሬ ነው። ይሁንና በጎ መጥፎም ጎኖች አሉት። በጎ አሸንፎ ደጉ የኢትዮጵያ ህዝብ እውነተኛ የስልጣን ምንጭ ለመሆን እንዲበቃ ከተስፋ በላቀ እስከ ድል ድረስ ሳይዘናጉ መታገል ደግሞ የወቅቱ ቁልፍ ጥያቄ መሆኑን ማንም ለአንድ አፍታ ሊስተው አይገባም። ሞረሽ ወገኔ የአማራ ድርጅት የአማራውን ሁለንተናዊ ሰቆቃ ላለፉት 7 ዓመታት በመዘገብ ለኢትዮጵያውያንና አግባብ ላላቸው ዓለም አቀፍ ተቋሞች የአማራውን ሰቆቃ በማሰማት ወንጀለኞቹ ለፍርድ እንዲቀርቡ ያላሰለሰ ጥረት እያደረገ ይገኛል። የወልቃይት ጠገዴ የአማራ ማንነት ጥያቄ ያቀጣጠለውን ህዝባዊ እምቢተኝነት በመረጃ ለመደገፍ የአማራ ድምፅ ሬዲዮ አድራ ተቋቁሞ እነሆ ለአማራውም ሆነ ለኢትዮጵያ ህዝብ አማራጭ የመረጃ ምንጭ በመሆን እያገለገለ ይገኛል። ሬዲዮኑ የሚንቀሳቀሰው በኢትዮጵያውያን ድጋፍ ብቻ ስለሆነ የሁላችንንም ድጋፍ ይፈልጋል። በዚህም መሰረት ኦገስት 11 2018 በኦታዋ ካናዳ የአማራ ድምፅ ራዲዮን ለመደገፍ በሚደረገው ዝግጅት ላይ የወቅቱ የሞረሽ ወገኔ ሊቀመንበር ዶክተር አረጋኸኝ ንጋቱ ከአሜሪካ በእንግድነት ተጋብዘው በመካከላችን ይገኛሉ። ይህንን አጋጣሚ በመጠቀም የሞረሽ ወገኔ ሚና በወቅታዊና በወደፊት የሀገራችን ፖለቲካ አማራ ለምን ከመቼስ ጀምሮ የጥቃት ኢላማ ሆነ? ዶክተር አብይና በኢትዮጵያ የጎሳ ብሔር ፖለቲካ ፈተና እንዲሁም በመሳሰሉት ላይ ሰፊና ግልጽ ውይይት ይካሄዳል። በለቱ ተገኝተው ተሳትፎን እንዲያበረክቱና አለኝታነቶትን እንዲያሳዩ በታላቅ አክብሮት ጥሪ ተደርጎለታል። ቦታው 180 ፐርሲ ስትሪት መክናብ ኮሚኒቲ ሴንተር፣ ቀንና ሰዓት ኦገስት 11 2018 ከሰዓት በኋላ ከ2 ፒኤም እስከ 8 ፒኤም። ምግብና ለስላሳ መጠጥ ይቀርባል። የምግቢያ ዋጋ 30 የካናዳ ዶላር ነው። የሞረሽ ወገን የድጋፍ አስተዋሪ ኮሚቴ ኦታዋ።
ማስታወቂያ፣ የውይይትና የምክክር ጥሪ። የአማራ ህልውና ለኢትዮጵያ አንድነት ድርጅት ሊቀመንበር በአገር ቤት ቆይታቸው ያዩትንና የተገነዘቡትን ለአባሎቻቸውና ለደጋፊዎቻቸው ማብራሪያ ይሰጣሉ። በዚህ ውይይት ተካፋይ እንዲሆኑም ሁሉም አማራዎችና የአማራ ወዳጅ የሆኑ ኢትዮጵያውያን በሙሉ ተጋብዘዋል። ውይይቱ ኦገስት 10 2018 በኒውዮርክ ሰዓት አቆጣጠር 2 ፒኤም ጀምሮ ይካሄዳል። በዚህ ቀንና ሰዓት በሚከተሉት ስልኮች በመደወል የስብሰባው ተሳታፊ እንዲሆኑ በአክብሮት ተጋብዘዋል። ዩናይትድ ስቴትስ ኦፍ አሜሪካ 515-604-9054፣ አውስትራሊያ 61-2-80-77-0505፣ ቤልጅየም 32-32-294-1150፣ ጀርመኒ 49-209-88-29-4434፣ ዩናይትድ ኪንግደም 44-330-998 1256 ኔዘርላንድስ 316 56 25 1801 ሲሆን ለሁሉም አክሰስ ኮድ ወይም የመግቢያ ኮዱ 814635 35 ነው።
በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። የተከበራችሁ አድማጮቻችን ባለፈው እረቡ ከዶክተር አክሎክ ቢራራ ጋር የነበረን ውይይት ቀጣዩ ክፍል እንደሚከተለው ይቀርባል።
በመርሃ ግብራችን ላይ እንዳስተዋወቅናችሁ እንግዲህ የዛሬ እንግዳችን ኢኮኖሚስቱ ዶክተር አክሎክ ቢራራ ናቸው። ዶክተር አክሎክ ቢራራ እንደምታውቋቸው በዓለም ባንክ ለረጅም ጊዜ የሰሩ ኢኮኖሚስት ናቸው። በዚህ ላይ በኢትዮጵያ ኢኮኖሚ ላይ በተለያዩ ድረገጾችም ወቅታዊ የሆኑ ኢኮኖሚን በተመለከተ የሚጽፏቸው ጽሁፎች፣ ጥናታዊ ስራዎቻቸውም በሰፊው ይታወቃሉ። የዛሬ እንግዳችን ናቸው። የዛሬ እንግዳችን ያደረግንበት ምክንያትም ባለፈው ሳምንት ዶክተር አብይ ወደ ዋሽንግተን ለጉብኝት በመጡ ጊዜ የፖለቲካ ድርጅቶች አመራሮችን ሲያነጋግሩ ዶክተር አክሎክ ቢራራ ከተሳታፊዎቹ አንዱ ነበሩና በቦታው በመገኘት ሐሳባቸውን በተሰጣቸው አጭር ጊዜ በመግለጽ ያ ግን በቂ ስላልሆነ ወረቀት እንዲደርሳቸው አድርገዋል ለጠቅላይ ሚኒስትር አብይ አህመድ። ይሄን በተመለከተ ነው እንግዲህና ሌሎች ጉዳዮችን ዛሬ የምናነጋግራቸው። ዶክተር አክሎክ ይህን ሰዓት ሰጥተው እንደገና ከኛ ጋር ለመወያየት ፈቃደኛ በመሆኑ ከልብ እናመሰግናለን። ጤና ይስጥልኝ፣ እንደምን አሉ?
ጤና ይስጥልኝ ወንድሜ አቶ ደምሴ፣ እህቴ ወይዘሪት ሚካዳ።
እኛም በጣም አድርገን እናመሰግናለን። እንግዲህ ዶክተር አክሎክ ደምስ ቀደም ብሎ እንደገለጸው ባለፈው ሳምንት ላይ ጠቅላይ ሚኒስትር በተገኙበት ሁለት የተለያዩ መድረኮች ላይ ተገኝተው ጥያቄዎቹን አቅርበው ነበረ። የጠየቁትንስ ጥያቄ መልስ ከጠቅላይ ሚኒስትሩ ያገኙት መልስስ እንዴት ነበረ? እንደው ከዛ ብንጀምር እና ከዛም ጋር አያይዘው ደግሞ ለጠቅላይ ሚኒስትሩ የሰጡትን በጽሁፍ የተያዘ አያይዘው የሰጡትን ነገርም እዛው መድረክ ላይ ሲናገሩ ተሰምተዋል። በዋናነትስ የጽሁፉ ይዘት ምን ይመስላል? ይህንን ለአድማጮቻችን እስኪ ቢያብራሩልን።
አንዱ የሰጠኋቸው የጠቆምኩት ሁለት ገጽ የሚሆን እንትን የውጭ ምንዛሬ ችግር እኮ የስርዓት ችግር ነው የሚል ነው። እሱንም ለመጠቆም ሞክሬያለሁ። እና ግን ለማጠቃለል ይህንን ክፍል የእርሻ ክፍሉ ብቻ ማድረጉ በቂ አይደለም። የኢንዱስትሪ ክፍሉ ማደግ አለበት። ደግሞ ይህንን እንደው እንዴት በፍሬም ትናገራለህ ትሉኝ ይሆናል። በፍሬ የምናገርበት ምክንያት ምሳሌዎችን ላቅርብላችሁ። አንደኛ የኢትዮጵያ አየር መንገድ ሙሉ በሙሉ ኢትዮጵያውያን እንደሚያስተዳድሩት ሁላችሁም ታውቃላችሁ። አንድ ሰሞን ህወሓት ይህን አየር መንገድ የራሱ ንብረት አድርጎ የራሱ ርስት አድርጎ ምን አደረገ? ትግሬዎች የትግራይ ተወላጆችን ብቻ አስገብቶ ከጠራጊ እስከ ሲኢኦ ድረስ 36 የሚሆኑ አመራሮችንን የትግራይ ተወላጆች ብቻ ንግስት አደረገ። ያ በሚሆንበት ጊዜ የአገልግሎት ጥራት ወደ ታች ነው የሚሄደው። የአገልግሎት ጥራት ደግሞ ወደ ታች ከሄደ ገቢን እያስቆለቆለ ወደ ታች እየሄደ ይሄዳል ማለት ነው። ስለዚህ በአገራችን ታሪክ ውስጥ ኢትዮጵያውያን በአጭር ጊዜ ውስጥ ተምረው ዘመናዊ የሆነ የአገልግሎት ለመሰጠት ይችላሉ። ዘመናዊ የሆነ ኢንዱስትሪ ለመመስረት ይችላሉ። ያለን ኩሩነት፣ ያለን ለአገር ፍቅር፣ ያለን ተሰጦ በጣም ከፍተኛ ስለሆነ ኢትዮጵያውያን በአጭር ጊዜ ኢንዱስትሪ የኢንዱስትሪ ልማት ስኬታማ ለማድረግ ይችላሉ። የመኪና መለዋወጫ ብቻ ሳይሆን መኪናውን ለመስራት ይችላሉ። ታንክ ኢምፖርት ከማድረግ ይልቅ ታንክ ሊሰሩ ይችላሉ። የእርሻ መኪናዎችን ለመስራት ይችላሉ። እና አሁን ወደ የት እንሄዳለን የሚለው ጥያቄ በኢንዱስትሪ በኩል ዝም ብሎ በየቦታው ኢንዱስትሪ እንሰራለን ማለት ሳይሆን፣ ግን ምርጥ የሆኑ ችሎታ ያላቸው ኢትዮጵያውያን የሚገቡበት በአጭር ጊዜ የምንለማመዱበት እና የራሳቸውን ያረጉት ባለቤትነትን የሚይዙበት የኢንዱስትሪ ሴክተር ሊመሰረት ይችላል። በመከላከያ በኩል ያለው እንቅስቃሴ እጅግ በጣም አስደናቂ ነው። ብዙ ሰው ሀሎ
ይቀጥሉ።
ብዙ ሰው አያውቀውም እንጂ ይሄ ምንም እንኳ በሌብነት የተበከለ ድርጅት ቢሆንም ሜቴክ በቆም መሳሪያ በኩል የሚያደርገው እንቅስቃሴ ያነ ሪፕሊኬት ሊሆን ይችላል፣ ሊገለበጥ ይችላል። በዛ ሴክተር ለማለት ነው የፈለኩት። እና የኢንዱስትሪ ሴክተር ጠንካራ መሆን አለበት፣ እያደገ መሄድ አለበት። በውጭ እንትን ኢምፖርት መመታት የለብንም። እኛ የምንፈልገውን ህዝቡ የኢትዮጵያ ህዝብ የሚፈልገውን ፍጆታውን ማሟላት እንችላለን። ጫማ ከውጭ ኢምፖርት የምናደርግበት ምክንያት አይታየኝም። ልብስ ከውጭ ኢምፖርት የምናደርግበት ምክንያት አይታየኝም። ሰሊጥ እያመረትን የምግብ ዘይት እንዴት እንገዛለን እንጂ እንዴት? ጠቅላይ ሚኒስትሩ ይህን መልስ መስጠት ይኖርባቸዋል። በአጭር ጊዜ ኢትዮጵያ ሰሊጧን ወደ ዘይት ለውጣ በምግብ በኩል የሚያስፈልገውን ዘይት ራሷ ማምረት ትችላለች የሚል እምነት አለኝ። ይቻላል ይቻላል። ስለዚህ የሚቻሉ ነገሮችን ነው ያቀረብኩት ለማለት ነው።
እርስዎ እንደሚሉት አሁን ከእርስዎ አነጋገር እንደምንረዳው የእርሻው እድገት የኢንዱስትሪውንም እድገት ይዞት ይመጣል የሚል አስተሳሰብ ያለው ይመስለኛል። በዚህ ላይ ወጣቱን ደግሞ ከብዙ ኢንዱስትሪላይዝ ከሆነ ሁኔታ ወጣ አድርጎ አቅሙ በሚችለው መንገድ ሊሰራ ይችላል የሚለው ነገር ሁኔታዎች ሁሉ ይያዛል። ይሄ ከህግ ከኢኮኖሚ ከህግ ሰዎች ከኢኮኖሚስቶች የመሬት ክፍፍልና የመሳሰሉትን ነገሮች ያሳያል። በዚህ ላይ ደግሞ እንደሚያውቁት እርሱ አሁን ህብረተሰቡን ያካተተ መሆን አለበት ኢኮኖሚያዊ አካሄዱ ሲሉ ኢንዱስትሪውን ሊጋፋ የሚችልበት ሁኔታ የለም ወይ? መሬት ይሄ የኔ ከተባለና የኔ ብቻ የሚለው ነገር ደግሞ መሬትን ቆራርጦ የሚይዝ ከሆነ እነዚህን ማስተባበር የሚቻልበትን ዘዴ አይተውታል ወይ ለማለት ነው። ምክንያቱም መሬት በሰን ሄክታሮች ተይዞ የኔ ነው ይሄ የኔ ነው ያ እየተባለ ከተባለ በመሐከል የሚባክኑ መሬቶች አሉ ለማለት ነው። ይህንንስ እንዴት ያውጣል?
አዎ፣ በጣም ቆንጆ ጥያቄ ነው። እዚያ ላይ አንዱ እንትን ሀሳብ የሰነዘርኩት የፖሊሲ ሀሳብ መንግስትና የግል ክፍሉ ተባባሪ እንጂ ተወዳዳሪ መሆን የለባቸውም። ተወዳዳሪ ስል እኛ ውድድር የምናየው አንዱ ጠፍቶ ሌላውን ለማ ነው። እኔ የማየው ደግሞ የመንግስት ሚና አለው፣ የግሉ ክፍል ሚና አለው። ስለዚህ መሬት ስሪት ይሻሻል በምልበት ጊዜ እዚህ ሀገር የምኖርበት ሀገር የምትኖሩበት ሀገር ብዙ መሬት የፌደራል መሬት ነው። ስለዚህ የፌደራል መንግስቱ የራሱ የሆነ መሬት ያስፈልገዋል። ለምሳሌ መዝናኛ ቦታዎች አንዲት እህታችን ጠይቃ ነበር እዚህ ጠቅላይ ሚኒስትሩ መጥተው መዝናኛ ቦታዎች ያስፈልጋሉ የሚለው መዝናኛ የሚለው እኔ ሰፋ አድርጌ ነው የማየው። ፓርኮች አሉ፣ ለምሳሌ ጋምቤላ ወርቃማ የሆኑ ፓርኮች አሉ። ለአላሙድ ተሰጠው ብዙ ዛፍ ተቆርጦ ያን ፓርክ እንዳልሆነ ሆኗል። የኦሞ ሸለቆ ብንወስደው ወርቃማ የሆነ ፕሪዘርቭድ መሆን ያለበት የፌደራል መንግስት ማካሄድ ያለበት እንትን አለ። የአባይ ሸለቆ በሙሉ በመንግስት መያዝ ነው እንጂ ያለበት በግል ክፍል ሊያዝ አይችልም። የኢንዱስትሪ መሬቶች በየቦታው መንግስት ከህዝብ ተነጋግሮ አንዱ እኮ ችግራችን ምንድን ነው? ውይይት የሚባል ነገር አናውቅም። መንግስት የፈለገውን ያደርጋል፣ ህዝብ ጫና ስለሚበዛበት ሀብት ያባክናል፣ ዛፍ ይቆርጣል፣ የመሳሰሉትን ነገሮች ያደርጋል። ይህ እንዳሁን ከተፈለገ ሌሎች ሀገሮች ያላቸውን ልምድ ተጠቅመን የመንግስት ሚና ይሄ ነው፣ የግል ክፍሉ ሚና ይሄ ነው፣ የኮሚኒቲዎች ሚና ይሄ ነው። ተባብረው የሚሰሩት ነገር አለ፣ ተባብረው የሚጠብቁት ነገር አለ። ለምሳሌ መንገድ ብቻውን መንግስት አይችለው፣ አካባቢዎች ኃላፊነት መውሰድ አለባቸው። ስለዚህ አሁን ያልከው የጠየቀው ጥያቄ ወሳኝ ነው። ፓርትነርሽፕ ይባላል። ይህ አብሮነት የሚባለው ነገር አብሮነት አብሮ ትርፍ ለማግኘት ይቻላል፣ ተባብሮ አብሮ ችግሮችን ለመፍታት ይቻላል። ለምሳሌ የአካባቢ ችግር ኢንቫይሮንመንታል ዲዛስተር ኢትዮጵያ ውስጥ በጣም እያሰጋ ሁኔታ ነው ያለው። ይህንን ለመታደግ የሚቻለው ኃላፊነት በአንድ በኩል መድር፣ በሌላ በኩል ኃላፊነት ሲኖር ነው። የነ ፓርትነርሺፕ በደንብ በጥናት ባለሙያዎች አጥንተው የሚያቀርቡት ነገር ስለሆነ በዚህ ላይ እኔም አስተዋጽኦ ለማድረግ እሞክራለሁ። ግን የሞከርኩት ምንድነው የነ ፓርትነርሺፕ በግሉ ክፍልና በመንግስት በኩል ያለው ፓርትነርሺፕ ወይም ደግሞ መጋራት በጽሙና መታየት አለበት። ለእድገታችን ወሳኝ ነው። መሬት ይሻሻል፣ የመሬት ይዞታ ይሻሻል በምንበት ጊዜ አዲስ አበባ ውስጥ ነዋሪዎችን መኖሪያ ሳይኖራቸው መተቻ ሳይኖራቸው ከቀያቸው ማባረር ምን ይባላል? የእድገት ነው? ያንን መሬት እኮ ወስደው ትርፍ የሚያገኙበት ጥቂቶች ናቸው። አዲስ ባለ ሀብታሞች እላቸዋለሁ። እነሱ የኢትዮጵያን ህዝብ ይወክላሉ? አይወክሉም። ስለዚህ በከተማ ሆነ በገጠር የሚደረገው ፖሊሲ የህዝቡን ህይወት አዎንታዊ በሆነ መንገድ መለወጥ አለበት። አሉታዊ በሆነ መንገድ ከለወጠው ብጥብጥ አይቀርም፣ ንትርክ አይቀርም፣ እድገትም ሊኖር አይችልም። ህብረተሰቡ ይበከላል ማለት ነው። ስለዚህ የፓርትነርሺፕ ወሳኝ ነው። ሌሎች ሀገሮች እኮ ተደርጓል። እዚህ ሀገር እንዳልኩት የአሜሪካ መንግስት ጥበቡ ምንም እንኳ ፍጹም እንደው አንዳንድ ጊዜ ሲታሰብ በታሪካቸው አሜሪካኖች እርግጥ ነው ዲሞክራሲ የሆነ ስርዓት ስትም ብለው የካፒታሊዝምን መንገድ ተከትለው አገሪቱን አልምተዋታል። ግን በሰዎች መካከል በዜጎች መካከል ያለውን የኑሮ ልዩነት ታውቁታላችሁ። እኔ ልሰብክም አልፈልግም። የአሁን የታይ ኢትዮጵያ ውስጥ ሊፈጠር አልፈልግም። በበኩሌ እኔ ገቢዬ ዝቅ ቢል ደስ ይለኛል። አገር ቤት የምንኖር ከሆነ የእኔ ገቢ ዝቅ ብሎ የወንድሜ የእህቴ ገቢ ትንሽ ከፍ እንዲል እፈልጋለሁ። ያን ኢኩሊብሪየም ወይም ደግሞ ያልተዛባ የገቢና የኑሮ ሁኔታ ኢትዮጵያ ውስጥ መፈጠር አለበት። በተለይ ይህን የምልበት ምክንያት ምንድን ነው? የተለያዩ ብሔርና ብሔረሰቦች በሚኖሩበት ሀገር ሚዛናዊ የሆነ እድገት ከሌለ ሁልጊዜም እልቂት ነው የሚፈጠረው። ይህን ደግሞ ለመታደግ የሚቻለው እያንዳንዱ አካባቢ ቅድም እንዳልኩት ወርቅ በሚገኝበት ቦታ፣ ወርቅ የሚመረትበት ቦታ ላይ ወርቅ የሚመረትበት ህዝብ ተጠቃሚ እንዲሆን ከተደረገ፣ ዘይት ለምሳሌ ኦጋዴን ተገኝቷል። የኦጋዴን ህዝብ እንዲያልፍለት እፈልጋለሁ በበኩሌ። ምክንያቱም የኦጋዴን ህዝብ ዋስትና ካገኘ የኑሮ ሁኔታ እየተሻሻለ ከሄደ ምንም የእንትን የሚገነጠልበት ወይም ደግሞ የሚጋጭበት ምክንያት አይኖርም። ግን መሬቱ የኔ ብቻ ነው፣ ይሄ ተፈጥሮ ሀብት የኔ ብቻ ነው የሚል ካልቸር ነው ያለብን። አንዱ ችግራቸው የጠቅላይ ሚኒስትሩ የሁላችንም ችግር ነው፣ የእሳቸው ብቻ አይደለም። ይሄ በየአካባቢው ይሄ መሬት የኔ ነው ይገባኛል፣ ማንም አያዝብኝም የሚል እንትን ዘመናዊነትን ያጠፋዋል ወይም ደግሞ ይበክለዋል። እድገት ቢኖርም ልማት አይኖርም፣ ገቢ አያድግም። ይህ ሁኔታ በኢትዮጵያ እንደተከሰተ ማንም ሊክደው አይችልም። ስለዚህ ሚዛናዊ የሆነ እድገት ሊመጣ የሚችለው ፍትሐዊ የሆነ የገቢ ስርጭት ሲኖር፣ የአኗኗር ሁኔታ እየተሻሻለ ሲሄድ ብቻ ነው።
ዶክተር አክሎግ እንደሚያውቁት አሁን ቀደም ብለው እርስዎም ሲናገሩ የሰጧቸው አስተያየቶች አሉ። ከጎረቤት ሀገሮች ጋር ሰላም ያስፈልገናል፣ መግባባት ያስፈልገናል፣ ለመሳሪያ ከምናወጣው ይልቅ ለኢኮኖሚ እድገታችን አብረን ብንሰራ መልካም ነው የሚል ሀሳብ አምጥተዋል እና ይህን ተናግረዋል። እና ይህ ከሆነ ይህ ሲሆን የኢትዮጵያ ጥቅም እንዴት ነው የሚጠበቀው? ኢትዮጵያ በአካባቢዋ ካሉት ሀገሮች እንግዲህ ለምሳሌ ወንዞችን ብንመለከት ወደ ኢትዮጵያ የሚፈስ አንድም ወንዝ የለም። ከኢትዮጵያ የሚፈሱ ወንዞች ናቸው በሙሉ ያሉት በጎረቤት ሀገሮቻችን ሁሉ። በዚህ ላይ አሁን አየር መንገዱን በተመለከተ የሚያዩት ነገር አለ። ይህንን አጠቃቀም መጠቀም ያለብን በጥናት ላይ ተመስርቶ ነው ይላሉ ወይንስ እንደቀደመው ሁሉ የፖለቲካ ውሳኔ? እርስዎም ያነሷቸው ነጥቦች አሉ፣ በፖለቲካ ውሳኔዎች በሚሰጡ ትዕዛዛት ነው መሄድ ያለበት ይላሉ። የትኛው ነው? ያም የሚያስፈልግበት ቦታ አለ? ይህም የሚያስፈልግበት ቦታ ካለ እንደው ይህንን ከንት ነው ቢያሳዩ ነው።
አዎ አይ ቲንክ እኔ የልማት ጥናቶችን ተማሪ ሆኜ ዓለም ባንክ እንደ ተማሪ ስከታተል አንድ ሀገር ሁልጊዜ ማገልገል ያለበት እና ትኩረት ማድረግ ያለበት ከራሱ ጥቅም ላይ ነው። የመጀመሪያው መርሆ የራስን ጥቅም ማስከበር የሚል ነው። አሜሪካ ሊሆን ይችላል፣ ቻይና ሊሆን ይችላል፣ ሩሲያ ሊሆን ይችላል፣ ኢትዮጵያ ምንም አይለይም። ስለዚህ የኢትዮጵያ የወደፊት እድል ከጎረቤት ሀገሮች ጋርም አብሮ የተያያዘ ነው። በምንበት ጊዜ መጀመሪያ ኢትዮጵያ ማድረግ ያለባት የምትፈልጋቸውን ነገሮች በደንብ ማወቅ አለባት። ቅድም ያልከው ትክክል ነው፣ ጥናት መካሄድ አለበት። ለምሳሌ ከኤርትራ ጋር የሚኖረን አዲስ ግንኙነት ምን ይሆናል የሚለው የኢትዮጵያ ጥቅም የት የት ላይ ነው ያለ፣ እስከ ድረስ ለመሄድ እንችላለን፣ የት ላይስ ማቆም ይኖርብናል። ለምሳሌ የኢትዮጵያ አየር መንገድ የኤርትራ አየር መንገድ በከፊል ስቴክ ሆልደር ሆኖ ባለድርሻ ሆኖ የኢትዮጵያ አየር መንገድ ይዟል እንትን ሰማሁ። ያልሰማሁት ግን ልጠይቅ የምፈልገው ምንድን ነው፣ ጥናት ተካሂዷል ወይ? ለመሆኑ የኤርትራ አየር መንገድ ምን ያክል አውሮፕላኖች አሉት? አሴቱን ኦን የሚያደርገው ውዳው ምን ያክል ነው? ደግሞ የሚያስገኘው ትርፍ ምን ያክል ነው? እንጂ እንዲሁ ዝም ብሎ አይ የለም የፖለቲካ ውሳኔ ተደርጓል እና ስለዚህ የከሰረ አውሮፕላንን እኛ ጉመው የሚለውን አልቀበልም በበኩሌ። ምክንያቱም የኢትዮጵያ ሕዝብ እየከሰረ ማንም ወገን ከዳው ነፃ እንዲሆን ማድረግ የኢትዮጵያን ጥቅም ይጎዳታል የሚልም እንትን ነው ያለው። የአሰብን ወደብ እንወሰድ። የማስታውሰው የአሰብ ወደብ ኢንፍራስትራክቸሩ መሰረተ ልማቱ የተካሄደው በኢትዮጵያ ሀብት ነው። አሁን ተመልሶን ወደ አሰብ አገልግሎት በምንሄድበት ጊዜ የምናገኘው ጥቅም አለ፣ የምናደርገው ኢንቨስትመንት አለ። ግን እኔ ከሁሉ በላይ የሪኮመንድ አድርግ ብባል የአሰብ የወደፊት እንትን የጋራ ፕሮጀክት መሆን አለበት። የጋራ ፕሮጀክት ጆይንት ኢንተርፕራይዝ ሆኖ ኮሚሽን ወይም ፖርት ኦቶሪቲ ወይም የፈለገው ስሚሰጠው ያነ ሆኖ በተቻለ መጠን አጋር የሆኑት ሁለቱ መንግስታት ወጫቸውን እና ገዛቸውን ፍትሐዊ በሆነ መንገድ፣ ግልጽነት ባለው መንገድ መካፈል እና ጉዳቱንም መቀበል ይኖርባቸዋል እንጂ አንዱ ወገን ብቻ ሰጡን ይሸጠም የሚል እንትን በበኩል አልቀበልም። ይህ ሊሆን አይችልም፣ ምክንያቱም አዋጣም። ኢንቨስትመንት ተነደት ይቻላል የሚሆንበት ሁኔታ መፈጠር የለበትም። የአፍሪካ ቀንድ ሀገሮችን በጋራ አንድ አይነት የአውሮፓ አይነት የጋራ ገበያ ይጠሩ የሚል ሪኮሜንዴሽን ለጠቅላይ ሚኒስትሩ ሰጥቻለሁ። ያ ግን በጥናት መደረግ ያለበት ነው እንጂ በዘፈቀደ እንዲሁ አይ የፖለቲካ ውሳኔ አድርገናል እና ይህ የፖለቲካ ውሳኔ መቆም አለበት ማን ነው መታየት አለበት የሚለው በጣም አስቸጋሪ ነው፣ አደገኛም ነው። ጥናት ተካሂዶ ኢትዮጵያ የምታገኛቸው ጥቅሞች እነዚህ ናቸው፣ ሊገጥማት የሚችሉ ችግሮች እነዚህ ናቸው፣ ቻሌንጆች ተግዳሮቶች የሚባሉትን ነገሮች በደንብ አድርጎ አይደንቲፋይ ማድረግ ያስፈልጋል። እውነትን ለህዝብ ማቅረብ ያስፈልጋል። ህዝብ እንዲወያይበትም መደረግ ይኖርበታል። እና የፖለቲካ ውሳኔ ብቻውን ዘላቂነት አይኖረውም። የፖለቲካ ውሳኔ
የፖለቲካ ውሳኔ ዶክተር አክሎግ እንዲያነሱት እንደው እንዲያዩት የምፈልገው አቅጣጫ ምንድን ነው? የፖለቲካ ውሳኔዎች ተደርገው እነዚህ የፖለቲካ ውሳኔዎች ኢፍትሃዊ ስለነበሩ አንዱን ወገን የሚጠቅሙክ ስለነበር ተጠቃሚ ወገን ደግሞ ያ ይቀርብሃል ሲባል ወደ ጠብ የተገባበት ሁኔታ አለ። እንደው ዝርዝር ውስጥ ላለመግባት ብዬ ነው። አሁንም እንደዚህ አይነት ነገር እንዳይፈጠር የሚያግዘው በጥናት ላይ የተመሰረተ ብሔራዊ ጥቅም ላይ ያተኮረ ነገር ሊሆን አይገባውም ወይ? ይህንን እንዲተነትኑልን ነው።
ዋናው ላሰንድበት የፈለግኩት ምንድን ነው፣ የኢትዮጵያ የውጭ ጉዳይ መርህ በራሷ ጥቅም ላይ እየተመሰረተ መሆን አለበት የምንመስለው ያለኝ አቋም ነው ያለ። በራሷ ጥቅም በሚባልበት ጊዜ ዓለም እየተሳሰረ በሄደበት ግሎባላይዜሽን የሚባለው ፊኖሜና በተከሰተበት ጊዜ አይ እኔ ራሴን ችዬ ለብቻ ይኖራለ የሚል የትራምፕ አይነት ሞዴልም አይደለም የምናገረው። ምንድነው ኢትዮጵያ የራሷን ጥቅም ለማስከበር ጥቅሟቸው ምንድናቸው የሚለው ዝርዝር መውጣት አለባት። ምንድነው የምናገኘው ጥቅም? ለምሳሌ ወደብን በሚመለከት ኪሳራ ውስጥ መቅረታችን የታወቀ ነው። ኪሳራ ውስጥ ያስገባን ግን መለስ ነው። ሆነ ብሎ ኤርትራን አስገነጠለ፣ ኪሳራ አስገባን። ይህ ክህደት ነው እና የወደፊት ውሎቻችን በአገራችን ጥቅም ላይ በህዝባችን ጥቅም ላይ የተመሰረቱ ሆነው አንዳንድ ቦታዎች ላይ ብናመዛዘን የኤርትራ ኢኮኖሚን ከኢትዮጵያ ጋር ማመዛዘን ሊመዛዘን የሚችሉ ኢኮኖሚዎች አይደሉም። በነገራችን ላይ ምክንያቱም የኢትዮጵያ ኢኮኖሚ ግዙፍ ነው። በጣም ስፋት ያለው፣ ጥልቀት ያለው፣ የተፈጥሮ ሀብት ያለው ህዝቡ ብዙ ነው። ስለዚህ ኢትዮጵያ አይ ከፍተኛውን ሸክም ይሸከም አለበት፣ የጊዜያዊ የሆነ ዋጋ ይከፈላል የሚለውን እኔ አስተናግዳለሁ። ግን ሙሉ በሙሉ ኢትዮጵያ ሁሉንም ችግር ትሸከም የሚለው በምንም አይነት አያዋጣንም። የማያዋጣበትን ምክንያት ተናግሬያለሁ። ከጥቅማችን አንጻር ማየት አለብን፣ ከስራ እድል አንጻር ማየት አለብን፣ ከገበያ አንጻር ማየት አለብን።
እርስዎ ያሉት ላይ እኔ ትንሽ ቻሌንጅ የማደርገው ነገር አለ። ኢትዮጵያ እንዳሉት እኮ ይህንን ቀደም ብሎ ግዙፍ ኢኮኖሚ ስላላት፣ ግዙፍ ሀገር ስለሆነች፣ ትልቅ የሰው ኃይልም ስላላት በተወሰነ ደረጃ ይህንን ሸክም ትሸከም ተብሎ ከመጀመሪያው ኤርትራ ከኢትዮጵያ ጋር ስትቀላቀል ሁሉ ለአስር ዓመት ኢትዮጵያ የኤርትራን በጀት ስትበጅት ነበር እና ያም ተለምዶ እንደ ግዴታ ሁሉ የቀረበበት ጊዜ አለ። ይሄ የወያኔዎቹ መንግስት ወደ ስልጣን ሲመጣም ላለፉት ለመጀመሪያዎቹ 7 ዓመታት የኢትዮጵያን ኢኮኖሚ ክፍት አድርጎት ስለነበረ ያም ተለምዶ በኋላ ላይ ወዴት እንዳደረሰንና ወደ ጦርነትም እንደከተተን የምንመለከተው ነገር ነው። ይሄ እንደ ልማድም ይወሰዳል። ጥቅም ሲቀር ወደ አስገዳጅነት ሁኔታ ምን እንሄዳለን የሚባልበት ሁኔታ አለ። እንደገና ተመልሰን እንደዛ አይነት ነገር ውስጥ እንዳንገባ ከመጀመሪያው ለምንድን ነው ያም ባለው አቅሙ ይሄም ባለው አቅሙ መሰረታዊ ነገሮች ላይ ተስማምተን መሄድ የሚቻልበትን መንገድ እነሱም የራሳቸውን ኢኮኖሚ ያስቡበት፣ ለምሳሌ ኤርትራን ወይንም ሶማሊያ ወይንም ጅቡቲ። አሁን የጅቡቲን ኢኮኖሚ የሚያውቁት ነገር ነው። የጅቡቲ ኢኮኖሚ በአብዛኛው የቆመው በኢትዮጵያ ላይ ነው። አማራጭ የባህር በር መኖሩ መጥፎ አይደለም። የዋጋ ቅነሳም የውድድርም ነገሮች ሊኖሩ ይመጣ ይችላሉ። አሁን ኢትዮጵያ ላንድ ሎክድ ናትና የተዘጋች ሀገር ነችና ከባህር። ስለዚህ ያንን አይነት መስዋዕትነት ኢትዮጵያ መክፈል አለባት ወይ ነው። እንደገና ተመልሰን እንደው ግዙፍ ኢኮኖሚ ግዙፍ ህዝብ ስላላት እና ትልቅ የጠለቀ ኢኮኖሚ ስላላት ለተወሰነ ጊዜ እንሸከመው ስንል ያ የተወሰነ ጊዜ ልማድ ሆኖ የማይቀርበት ሁኔታ አለ ወይ?
አዎ አይ በደም ከጅምሩም ገብቶኛል ጥያቄ። ለማለት የሞከርኩት እና ግልጽ ለማድረግ የሚፈልገው ምንድን ነው፣ አሁን የወደብን እንትን እንደምሳሌ ወስደን አሰብ በርሳስ ጅቡቲ፣ አሰብ ጅቡቲ በርሳስ ካምፕኒያል አንድ ሰሞን እንዲያውም የሰሜን ሱዳንን ፖርት ለመጠቀም ትፈልጋለች የሚል ነበረ፣ የኬንያንም ለመጠቀም የሚል ነበረ። ይኸው ሁሉ እንትን አለ። እንግዲህ ፖሊሲ ሁልጊዜ የሚቀረጸውና ስራ ላይ የሚውለው በጥናት ነው። ሰፊ ጥናት፣ ጥልቀት ያለው ጥናት መቅረብ አለበት የሚለውን ቅድም አስምሬበታለሁ። ኢትዮጵያ ትልቅ ሀገር ናት ያልኩበት ትልቅ ሀገር እንደመሆኑ ማጠን የምትሰጠው ብዙ እቃ አላት። ያን እቃ ወደ አውሮፓ ከመላክ ይልቅ ኤርትራውያን የሚፈልጉት እቃ ወደ አስመራ ለመሸጥ የምትሰበስብበት ሁኔታ አለ ማለቴ ነው። እና ብዙ እንትኖች አሉ። ጥሬ ዘይት የመሳሰሉ ነገሮች ወደ ኤርትራ በሚገቡበት ጊዜ በነፃ አይደለም መግባት ያለባቸው፣ በገበያ ነው መሸጥ ያለባቸው። ይህን ደግሞ እንደሚያደርግ የአብይ መንግስት እደምታለሁ አምናለሁ። ግን ወደቡን ብንወስድ ለምሳሌ ለብዙ አመታት የዚህን ያክል ተጠቃሚ አልነበረበትም ነበር በእንትን በንግድ እንቅስቃሴ በኩል እና የተበላሹ እቃዎች ሊኖሩ ይችላሉ። ያንን እቃ ማን ወጪ አድርጎ ሪከቨረብል የሆነ ነው? በነገራችን ላይ ኮስት ሪከቨሪ የሚባል እንትን አለ። የሚከፈለው ነገር ከሚገኘው ገቢ እየተቀነሰ ይሸፈናል የሚል እንትን አለ። ያን ሞዴል ኢትዮጵያ ለምን አትጠቀምበትም? የሚጠቀምበት ሁኔታ አለ። ግን ዘላቂነት በሚታይበት ጊዜ አብዛኛውን የውጭ ወደ ውጭ የምትልከውን ማውጣት በቤት የምታስገባውን በአገር በምታስገባበት ጊዜ ቀስ በቀስ ለጅቡቲ የምታወጣው የውጭ ምንዛሬ እየቀነሰ ይሄዳል ማለት ነው። የውጭ ምንዛሬ እየከፈለች ነው አሰብን የምትጠቀም እንዴት ነው የሚለው ጥያቄ ቅድም ከጥናቱ ጋር አብሮ የሚመጣ ነው። የግሬንት ቬንቸር የምለው ምንድን ነው? ኢትዮጵያ ከቀረጥ አልባ እቃዋን ወደ ውጭ ለመላክ ወደ ሀገር ለማስገባት የምትችልበት ሁኔታ መፈጠር አለበት። ለምሳሌ አማካሪ በጠቅላይ ሚኒስትሩ ይህን ነው ኢንሲስት የማደርገው። እኛ የምንፈልገው ነገር መኖር አለበት። የምንፈልገው ነገር አስተማማኝ የሆነ ወደብ ነው። ይህ ወደብ ደግሞ ጅቡቲ የምንከፍለውን የውጭ ምንዛሬ መቀነስ አለበት፣ ሳብስታንሻሊ መቀነስ አለበት የሚል እንትን አቋም ይዞ መሄድ ያስፈልጋል። የኤርትራ ገበያ ለኢትዮጵያ ሻጮች ክፍት እንዲሆን፣ ታሪፉ በጣም ዝቅተኛ እንዲሆን መከላከል ያስፈልጋል። ይህን ማለት ነው እንጂ ድጎማ፣ ለምሳሌ ድጎማ ያልከው እንትን አለ። እኔ የተሳሳትኩ ይመስለኛል። እኔ በአሁኑ ጊዜ ድጎማ በሚባልበት ጊዜ የኤርትራ መንግስት ባጀት እንደ ጉም ማለት አይደለም። የማ ሊሆን አይችልም። በኤርትራና በትግራይ መካከል ያለው ልዩነት ግዙፍ ነው። ትግራይ በአንድ በኩል የኢትዮጵያ አካል ብሎ ነው መለስ ከፌደራል መንግስቱ አብዛኛውን የፌደራል ባጀት የሚያገኙ ትግራይ ነው እና ይህን አውቃለሁ። ይሄ ጎድቶናል። ወዳጅን አላተረፍንበትም፣ ኪሳራ ያተረፍንበት። ስለዚህ የወደፊቱ የፌደራል ስርዓት ሪሊ ዝንባሌው የባጀቱ ስርዓት ዝንባሌ የት ላይ ይሁን ተብዬ ብጠየቅ ወደኋላ የቀሩ ክልሎች አሉ። በተለይ 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 በትምህርት በጤና አገልግሎት በመሳሰሉት የአማራው ክልል እጅግ በጣም በሚዘገን ደረጃ ወደኋላ የቀረ ነው። የቤኒሻንጉል ጉሙዝ ወደኋላ የቀረ ነው። ሌላ ወደኋላ የቀረ ነው። ለም ግሪን የሚባለው የኦሞ ሸለቆ ወደኋላ የቀረ ነው። የኢትዮጵያ መንግስት በዶክተር አብይ የሚመራው መንግስት ትኩረት መስጠት ያለበት ለተጎዱ ክልሎች ወይም ደግሞ ህዝብ ነው። ይህን ደግሞ እንደሚያደርግ እኔ በበኩል አልጠራጠርም። ምክንያቱም እስካሁን ድረስ የነበረው የባጀት አወቃቀርና አሰጣጥ በጣም የለየለት አድሏዊ የሆነ ለሙስናና ለልድነት አመች የሆነ ነው እንጂ የሰዎችን ህይወት አልለወጣቸውም። በኤርትራም በኩል ያለው ግንኙነት ይህንን የተዛባ የባጀት አመዳደር ይህንን የወረስነውን ክስረት ወደ ሌላ ክስረት እናሸጋገር ማለት አይደለም፣ በፍጹም። ከአስተሳሰቤም ውጭ ነው አሁን የጠየቀኝ እንትን፣ በፍጹም የማይታሰብም። ግን ማን ነው እንጂ ፖሊሲን የሚያወጣው የሚለው ጥያቄ ወሳኝ ነው። ጠቅላይ ሚኒስትሩ በሮችን ከፍተዋል። አሁን በኋላ የሚሰራው ዲቴይል ግን በኤክስፐርቶች መሰራት ያለበት ነው እና ኤክስፐርቶች በሚባልበት ጊዜ ሁላችንም ኤክስፐርቶች ከሆን እኛ በእኛ ላይ ያለብን ግዴታ ቅድም እህቴ ስጠይቀኝ ምን አቀረብት እንጂ ለጠቅላይ ሚኒስትሩ የሚለውን ጥያቄ ስመልስ አቅርቤ ያለው ለኢትዮጵያ የሚጠቅሙ እነዚህ ነገሮች ናቸው። ሳንሰለች ደግሞ ያንን መከታተል ሳንሰለች በየጊዜው ከአሁን በኋላ የማደርገውን ነው ልግለጽላቸው። እኔ ከአሁን በኋላ የምጽፈው ፖሊሲ ነት ይሄ ይደረግ ሀገራችን ትሻሻላለች የሚል ነው እንጂ እንዳለፈው ጊዜ የምንወቅሰው መንግስት አይደለም አሁን ያለው። የምንወቅስበት ጊዜ ሊመጣ ይችል ይሆናል። ጠቅላይ ሚኒስትሩ አሁን ተስፋ ሰጥተው ብዙ ነገሮችን ለመፍታት ካልቻሉ፣ ለምሳሌ የክልል ስርዓቱ፣ ህገ መንግስቱ፣ የፕሬስ ነጻነት ሙሉ በሙሉ እንትን ማለት፣ ምርጫ ቦርድ የመሳ ገና እኮ ብዙ ያልተፈቱ ነገሮች አሉ። ግን ከጅምሩ ዝም ብለን በድፍን ድሮ እኔ ወቃ በነበርኩበት ጊዜ ሴት ላይን ትዘዙ እያል አጼ ኃይለ ስላሴን ዙ እናስገባቸው እያል ምጮ ነበር። ያንን ብለን ዙ ነው የገባ ነው የራሳችን። እኛ ነን እኛ ጥሩን ከመጥፎው ለመለየት አልቻልንም ነበር። በደርግ ጊዜም ያደረግነው ይህን ነው። ደርግ ራሱ ሀገራችን አጠፋት። ተማሪዎችን ሲገል ነው ደርግ ሀገራችን ያጠፋት። እነዛን ጀነራሎች ሲገል ነው ሀገራችን ያጠፋት። ግን የመሬት አዋጁ ጥሩ መሆኑን ቅድም ገልጫለሁ። ሁሉ ነገር መጥፎ ነው ማለት አይደለም። በደርግ ጊዜ ያለው አንዳንድ ጥሩ ጥሩ ስራዎች ነበሩ። ደግሞ በአብዛኛው በፖለቲካ አመራር በኩል ክስረት ነው ያገኘ ነው። በዚህ መንግስት ግን ከሁሉም በላይ ኪሳራ ከፍለናል። የከፈልንበትን በልዩ ልዩ መጽሐፎች ስላቀረብኩት ሁሉንም ለማቅረብ አልችልም። በተለየ ብሔር ተኮር የሆነ ስርዓት ወገኖቻችን ከቀያቸው የሚያባርር ስርዓት፣ ወጣቶችን የሚጨፈጭፍ ስርዓት፣ ይሄ አገር ወዳድ የሚሰራው ስራ ሳይሆን የአገር ደመኛ የሆነ ግሩፕ የሚሰራው ነው። ይሄ ሊደገም አይችልም። በውጭ ፖሊሲን በኩል ሊደገም አይችልም። አገር ውስጥ ፖሊስ በኩል ዝም ብሎ በጭፍን አይ ግድ የለም ምንም አይደለም አንድ ቀን ይፈታል እያን የምንቀጥልበት የምንችል ሁኔታ አይደለም። ምክንያቱም ሀገራችን ከመጥፋት እኮ ነው ከጫፉ ላይ ደርሳ እኮ ነው ጠቅላይ ሚኒስትር አብይ ይህችን ሀገር ንለማ ይህችን ሀገር ከእልቂትና ከጥፋት ያዳ ነው። ስለዚህ ፖዚቲቭ የሆነ ነገር በሚያደርጉበት ጊዜ ፖዚቲቭን እንደግፍ። ትችት ካለን ግን አማራጭ ንስ ትችት በቂ አይደለም። በትችት የተቃንንም ነው። አንተንም አለሁ እኔ አንተን ታማለህ እህቴን አማለሁ እህቴ እኔን ታማለች ይህለ የት የደርሰን እንጂ የትም አላደረሰንም። ውርደት ነው ያሸከመን። ስለዚህ ከአሁን በኋላ እንደው በአንድ በኩል ግሰጻ በሌላ በኩል ውደታ እያያዝ ግን ሚዛናዊ በሆነ መንገድ የኢትዮጵያ በህብረት ይህችን ሀገር ከዝቅተኛ እድገት ወደ ከፍተኛ እድገት ልክ በዛ ስብሰባ ላይ እንደተናገርኩት ተአምራዊ ይህች ሀገር ታላቅ ለመሆን የምትችልናል። ታላቅ ለመሆን ግን የህዝቧ ነጻነት ያስፈልጋታል። ነጻነት እያገኘን ነው። ይህን ነጻነት እኮ እንደዚህ አናድርገው በረባ ባረባው እየተለያየ በረባ ልዩነታችንን ብቻ እየገለጽ ይህችን ሀገር ወደ ከፋ ሁኔታ እንዳንመልሳት እንጠንቀቅ የሚለውን ነው የማቀርበው። ጨርሻለሁ።
በጣም አድርገን እናመሰግናለን። በጣም ሰፊ ማብራሪያው ዶክተር አክሎክ። ሰሞኑን እንግዲህ በኢትዮጵያ ውስጥ የተደረገው የጠቅላይ ሚኒስትሩ ስለ ዶላር ጥሪ ካቀረቡ በኋላ በርካታ የሆኑ ገንዘቦች የኢትዮጵያ ንግድ ባንክ እንደገለጸው ከ4-6 ሚሊዮን የሚደርስ ዶላር በኢትዮጵያ ባንክ እየተመነዘረ ነው ያለው ቅነሳውን ተካሂዶ። በሌላ በኩል ደግሞ በተያያዥ በጣም ከፍተኛ የሆኑ ገንዘቦች ደግሞ በግለሰቦች እጅ ሲዘዋወሩም እየተያዙ ነው እና እንደዚህ አይነት መለስ ችግሮችን እንደው ኢኮኖሚውን እንዳይጎዱ የተሻለ አማራጭ ናቸው የሚሏቸው ነገሮች ምንድን ናቸው? እንደው መንግስት ከዚህ ጋር ተያይዞ ከቅነሳው ጎን በተያያዘ ሌላ መጠቀም ያለበት ነገር ምንድን ነው?
አዎ አይ ቲንክ በፈቃድ የሚደረጉ ነገሮች በጎነትን የኢትዮጵያውያን ጨዋነትን ያሳያሉ። እርግጥ ነው ጠቅላይ ሚኒስትሩ አይ ይህ ገንዘብ ይለወጣል በሚሉበት ጊዜ የሚልኩት መልእክት ምንድነው? ከተለወጠ ገንዘባቸው ይከስራል። ሌሎች ሀገሮችም ስለሆነ ይህን ልምድ ስራ ላይ ላውለው የሚል እንትን ያላቸው የብር ዋጋ በተከታታይ ከ2.01 እስከ 27 ለዶላር እየረከሰ ነው ሄዶ አገሪቱን አጥቅሟታል፣ አውድሟታል። ለሌብነትም የጥቁር ገበያው እየተስፋፋ ስለሄደ የጥቁር ገበያው ልክ ከመደበኛ ገበያው ጋር እኩል ሆኖ ሲታይ ስለቆየ ለውጡ አስፈላጊ ነው። ምን አይነት ለውጥ በስንት ነው እንትን ቅያሬው መቼ ይሆናል በስንት ይሆናል የሚለው በጣም አስቸጋሪ ነው። በብልሃት መሰራት አለበት፣ ጥናት መካሄድ ያለበት ይመስለኛል። እኔ ግን ያልነኩት ነገር ያለ ይመስለኛል። ብንወድም ባንወድም ከኢትዮጵያ ተዘርፎ የወጣው የገንዘብ መጠን ከ30 ቢሊዮን ዶላር በላይ ነው። አንዳንዶች 40 ቢሊዮን ይላሉ። እኔ 40 ቢሊዮን የሚለውን ይጋራለሁ። አንዳንዶች ደግሞ ከፍ ያደረጉታል፣ አንዳንዶች ደግሞ ዝቅ ያደረጉታል። ለማንኛውም ይህን ያክል ቢሊዮን 30 ቢሊዮን የሚለው በዝቅተኛ ደረጃ ብንወስደው ይህን 30 ቢሊዮን ማን ፈረቀው፣ የት ተደበቀ፣ እንዴት ሊመለስ ይችላል የሚለውን ትኩረት እንዲሰጡት ጠቁም ያለው ወደፊትም መጠቆም አለብን። ዲያስፖራው ለጊዜው ድጋፍ የሚሆን ድጎማ የሚሆን ገንዘብ ያዋጣ የሚለውን እጋራለሁ። ግን ዲያስፖራው ገንዘብ ብቻ ስጥ ከተባለ እኔ ያስቸግረኝ። ገንዘብ ብቻ ሳይሆን እውቀትንም ስጠን፣ እየመጣቸው አማክሩም፣ ምን ይመስላችኋል፣ በፖሊሲ ደረጃ ምን እንስራ የሚለውንም አብሮ መጠየቅ ይኖርባቸዋል። ገንዘብ ብቻ መጠየቅ አያዋጣም። ግን ዋናው እንደ አሁን የጠየቅሽውን ለመመለስ ያነ ሰፊ 30 ቢሊዮን ዶላር መመለስ አለበት። እንዴት ይመለሳል የሚለው ልምዶች አሉ። የናይጄሪያ መንግስት ብዙ ቢሊዮን ዶላር ከአውሮፓ ባንኮች ከአሜሪካ ባንክ አስመልሷል። ሌሎችም ያስመለሱ አሉ። አንድ ጊዜ መለስ ያለውንም ታውቁት ይሆናል። ልጥቀስላቸው። የኢኮኖሚ ህውከት ተፈጠረና የግል ባለሀብቶችና ተበሰበ ሰብስቦ እንደ የውጭ ምንዛሬ ችግር አለብን፣ ብዙ ገንዘብ ወደ ውጭ ይሄዳል ብሎ እያወራ ነበር። በነገራችን ላይ 2 ቢሊዮን ዶላር በባንክ ያስቀመጣችሁ እንዳላቸው እናውቃለን አለ ካለ በኋላ እኔ የጠበቅኩት አይ ይሄ ሰውዬ ደፍሮ እነዚህ ገንዘብ ሰርቀው ያስወጡትን ሰዎች በህግ ይጠይቅና የአሜሪካ መንግስት የአውሮፓ መንግስታት ገንዘቡ የተደበቀበት በአብዛኛው በአሜሪካ ስለሆነ ጠይቆ ገንዘቡ ይመለሳል ብዬ ነበር የገመትኩት። ናይቭ ትሉኝ ይሆናል። ግን ለህንድ እንደዚያ ካቀረበ በኋላ የሸሸበት ምክንያት ይገባኛል። አሁን ይገባኛል፣ ወዲያውኑ ነው ይገባኝ። ግን ጠቅላይ ሚኒስትር አብይ የዚያ አይነት ችግር የለባቸውም። አልሰረቁም፣ በስርቆት አይጠረጠሩም። ዘመዶቻቸው ወገኖቻቸው እንደለማ አይጠረጠሩም፣ እና እነገዱ አይጠረጠሩም። እንዳይጠረጠሩ ስለሆነ ይሄ 30 ቢሊዮን ዶላር እንዲመለስ ለአሜሪካ መንግስት፣ ለስዊዝ መንግስት፣ ለእንግሊዝ መንግስት፣ ለሲንጋፖር መንግስት፣ ለሆንግ ኮንግ መንግስት፣ ለዱባይ መንግስት ብዙ ናቸው። ምንድነው ታይምን ደሴት ፓናማ ያልተደበቀበት እኮ ሀገር ፈልገን ለማግኘት አንችልም። እነሱም ቢጠይቋቸው ይሄ የዲፕሎማቲክ እንትን ነው። ሀገራችን አሁን በለውጥ ላይ ነው ያለች፣ ያ ገንዘብ መመለስ አለበት ብለው ደፍሮ መጠየቅ አለባቸው። ይህን ካላደረጉ 5 ሚሊዮን ቢሰበሰብ አባይን በጭርኳ እንደሚባለው ትንሽ ነው። ዲያስፖራው 1 ቢሊዮን ቢያዋጣ የዚህን ያክል አመርቂ የሆነ ለውጥ ሊያመጣ አይችልም። ግን መወጣት አለበት፣ ድርሻችን መወጣት አለበት። ግን ይሄ ደግሞ ገንዘብ እንዳይሰረቅ አንድ አይነት ጠንካራ የሆነ ተቋም መመስረት አለበት። ነፃ የሆነ ከሁሉም በላይ ለአገሩ አገልግሎት የሚሰጥ ቡድን ተቋቁሞ ይህን ሞኒተር ማድረግ ይኖርበታል። ገንዘቡ ደግሞ ለምን ስራ እንደሚውል መታወቅ ይኖርበታል። ስለዚህ አንድ ብንሽ ብቻ አይደለም መፍትሄ ሊያስገኝ የሚችለው። በአንድ በኩል የአጭር ጊዜ መፍትሄ በሌላ በኩል የመካከለኛ ጊዜ መፍትሄ በሌላ ደግሞ የረጅም ጊዜ መፍትሄዎች ያስፈልጋሉ። ከአንድ ላይ ተጠናጅተው መቅረብ ያለባቸው እንትኖች አሉ። እነዚህንን እኔ በጽሁፍ አላየውም፣ በንግግርም አላየኋቸውም። እሳት አደጋ መከላከል ሁሉ አደ ኢትዮጵያ ኢኮኖሚ በአሁኑ ጊዜ የእሳት አደጋ መከላከያ ነው እንጂ ዘላቂ የሆነ መፍትሄ ገና አልተፈጠረም። እሳቸውም አይፈረድባቸውም። ህዝቡንም እያነጋገሩ ዲያስፖራን እያነጋገሩ ባለበት ጊዜ ሁሉን ነገር መፍትሄ በአሁኑ ጊዜ ይስጡን ብዬ እንትናለን። ግን እየጠቆሙ ነው፣ ሀሳቦችን እየጠቆሙ ነው። እና የብር ዋጋ አሁን በኋላ እንዲሁ በዘፈቀደ እየተለወጠ እየጨመረ እየጨመረ ዋጋውን እያጣ ከሄደ የሚሰቃየው የኢትዮጵያ ህዝብ ነው። የኢትዮጵያ ኢኮኖሚ ይሰቃያል። ስለዚህ መለወጡ በጣም አስፈላጊ ነው። ግን በሚለወጥበት ጊዜ መሰረቱ ምንድን ነው? አንከሩ ምንድን ነው የሚለውን ገና በደንብ ሊገባኝ አልቻለም። እና መሰረታዊ የሆነ ችግሩ መዋቅራዊ ስለሆነ፣ ችግሩ ፖሊሲ ነክ ስለሆነ፣ ችግሩ የተፈጠረው በ27 ዓመት ስለሆነ በአንድ ጊዜ ሊፈታ የሚችል አይመስለኝም። እሳቸው አሉ ለምሳሌ የአባይን ግድብ የታድሶን ግድብ በሚመለከት 10 ዓመት ይወስዳል አሉ። እኔ ዱብዳ ነው የሆነብኝ። ለምንድን ነው እንጂ 10 ዓመት የሚወስደው? ምክንያቱም ብዙ ገንዘብ ተሰርቋል። ብዙ ገንዘብ የውጭ ምንዛሬው እየተሰበሰበ ከወገኖቻችን እየተሰበሰበ በአንድ በኩል በሌላ በኩል ይሰረቅ የፕራይስ ኢንፍሌሽን ዋጋውን እየደመዙ እንትን ይሉታል። አቅርቦት የሚያቀርቡት እንደ ቤቶች አሉ፣ ሌሎችም እንትኖች ስሚንቶ የሚያቀርቡት አንዳንድ ጊዜ ያልሆነ ነገር ያቀርባሉ፣ ሌላ ጊዜ ፈጽሞ አያቀርቡም። እነዚህ መቼ ነው እንጂ ለፍርድ የሚቀርቡት? ሌቦቹ 12 ሌቦች አይደንቲፋይድ የሆኑ ስንት ቢሊዮን ያላቸው ስማቸው ሁሉ ተጠቅሷል። ቀደም ሲል ነው ገና ጠቅላይ ሚኒስትር ከመሆናቸው በፊት የዛሬ ስንት ዓመት 8 ዓመት 7 ዓመት የተጠቆሙ ሰዎች ነበሩ። እነዚያ ከዚያ በኋላ እንደውም ሌቦች ናቸው ተብሎ ከተጠረጠሩ በኋላ እንደውም ስቆታቸው እየጨመሩ ነው። ታዲያ እነዚህ ሰዎች በህግ መቅረብ የለባቸው? መጠየቅ አለባቸው። ይህ አንዱ መፍትሄ ነው። የውጭ ምንዛሬ እንዲሁ የኢትዮጵያ ህዝብ ሀብት ተዘርፎ ዝም ብለው ሊታለፉ አይገባም በፍጹም። አብሮነት ሲባል አንዳንድ ጊዜ እንጨቀኝ አብሮነት በሚባልበት ጊዜ ሌቦችን ነፍሰ ገዳዮችን ምህረት ይደረግላቸው የሚባለው ሊገባኝ አልቻለም። እዚህ ላይ አቆማለሁ።
ዶክተር አክሎክ ለረጅም ጊዜ ይዘኖታል። እንግዲህ ለሰጡን ማብራሪያ በጣም አድርገን እናመሰግናለን። በአማራ ድምፅ ራዲዮ አድማጮችና በአዘጋጆቹ በእኔና እስከዳር ስም እንዲሁ ላመሰግን እወዳለሁ። በሌላ ጊዜ ተገናኝተን በሰፊው ደግሞ ሌሎች ጉዳዮችን፣ ኢኮኖሚያዊ ጉዳዮችን ያው በሙያው መሰረት ያብራሩልናል የሚል ተስፋ አለን። ለሰጡን ጊዜ በጣም አድርገን እናመሰግናለን። ጤና ይስጥልኝ። ደህና ይሁኑ።
ጤና ይስጥልኝ እስከዳር፣ በጣም አመሰግናለሁ። እህቴን አቶ ገምስቲ አዝሮሎች፣ አንተንም አመሰግናለሁ። እኔ ብዙ ካጋጠመኝ እናንተ ጋር መወያየት ደስ ይለኛል። ምስጋና ከፍ ያለ ነው። ደህና ደሩ።
የአማራ ድምጽ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል ያድማጮቻችን ድጋፍ ወሳኝ ነው። የማቋረጥ ድጋፋችሁ እንዳይለየን እናሳስባለን።